እንደ እግዚአብሔር ፈቃድ ዛሬ እለቱን አስመልክተን የምንነጋገርበት የትምህርታችን ርዕስ እነሆ ንጉሥሽ የሚል ይሆናል። ቃሉ ተጽፎ ያለበት ስፍራ የማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እና 5 ላይ የምናገኘው ክፍለ ንባብ ነው። ይህስ የተመረጠበት ምክንያት ትናንትና እንደነገርኳችሁ ዛሬ ሱባኤው ፍጻሜ ቀን ሲሆን ይህንን ቀን ቤተክርስቲያን ተጽዕኖ ብላ ትጠራለች። ትልቅ በዓል ነው። ተጽዕኖ ማለትም በክሩቤል ላይ የሚቀመጠው የሰራዊት ጌታ መላእክት ሊያዩት የማይችሉት መላእክት የሚንቀጠቀጡለት እሳተ መለኮት እሱ የእኛን ግዙፍ ሥጋ ስለለበሰ እኛን ስለሆነ በግዙፉ ዓለም እኛን ሆኖ ስለተገለጠ በተናቀችው እንስሳ ተቀምጦ ወደ ኢየሩሳሌም የገባበትን የምናስታውሰው በዓል ነው። ተጽዕኖ ማለትም በአህያይቷ ላይ ተቀመጠ ማለት ነው። እና በዓሉ ከሆሳዕና ጋር አንድ ላይ ሆኖ እሁድ ይከበራል። ነገር ግን በሀገራችን የዛሬዋ ዕለት ትታሰባለች፣ ዕለቱ ይቀደሳል። ትልቅ በዓል ነው እና ይህን አስመልክተን ዛሬ ጌታ ስለተናገረውና ስላደረገው ነገር እንመለከታለን። እግዚአብሔር አምላክ አሁንም ታሪኩን ተርከን ለማለፍ ሳይሆን ወይንም በዛ ሰዓት የተደረገውን ተአምራት አይተን ለማለፍ ሳይሆን ቃሉ ለእኛ ዛሬ ያለውን መልእክት መቀበል እንድንችል የዛሬ 2000 ዓመት ታሪክ የሰራው አምላክ ዛሬም አምላካችን ነውና የዛሬ 2000 ዓመት ለእኛ መልእክትን በዛ ያስተላለፈው ጌታ ዛሬም ቃሉ ሕያው ነውና ለእያንዳንዳችን ነፍስ የሚገደው አምላክ ነውና መልእክቱን እንዲያስተላልፍልን የእሱ ቅዱስ ፈቃዱ ይሆንልን። ርዕሳችን እነሆ ንጉሥሽ ነው። ቃሉ የተነገረው በአንዲት ሴት አንቀጽ ነው፣ ለሀገር የተነገረ ነው። ዛሬ ግን መልእክቱን እኛ የምንወስደው እነሆ ንጉሳችሁ ወይንም እነሆ ንጉሳችን፣ እነሆ ንጉስ፣ እነሆ ንጉስሽ። ቃሉን እስቲ እናነበው። ማቴዎስ 21 ከቁጥር 4 እንዲህ ይላል፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያም ጊዜም የታሰረችና አህያ ውርንጫም ከእሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ብላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳችኋል። ይህንን የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ከአስራ ሁለቱ መካከል ሁለቶቹን ደቀ መዛሙርት ላከ። ወዴት እየሄደ ነው? ወደ ኢየሩሳሌም እየሄደ ነው። ከየት? ከገሊላ ወደ ዋናው ከተማ ወደ ይሁዳ ወደ ኢየሩሳሌም እየሄደ ነው። ይህ ጉዞ የመጨረሻው ጉዞ ነው። ይህ ጉዞ ወደ ቀራንዮ የሚያደርገው ጉዞ ነው። ከእንግዲህ ወደ ገሊላ ላይመለስ፣ መጨረሻውን የመጣበትን ዓላማ በቀራንዮ ሊፈጽም እየሄደ ነው ያለው። የእኛ ጌታ መንገድ ላይ እያለ ቤተፋጌ በሚባለው ስፍራ እንደደረሰ ሁለት ደቀ መዛሙርቶችን ላከ። መልእክቱ ምንድን ነው? ሂዱ፣ ወደ መንደር ስትገቡ የታሰረ አህያ ታገኛላችሁ። ከነውንጫዋ የታሰረች አህያን ታገኛላችሁ። አህያዋን ፈታችሁ አውጡ። ምናልባት ባለቤቱ እዛ አካባቢ ከሆነ ወይንም ጎረቤት የሆነ ወይንም የዚህን እንስሳ ባለቤት የሆነውን የሚያውቅ ሰው ካለና ለምን ብሎ ቢጠይቃችሁ ለጌታ ያስፈልጉታል በሉ ነው። ለጌታ ያስፈልጉታል በሉ ብሎ ላካቸው። እንደላካቸው የተጠየቁትን ጥያቄ መልሰው እንስሶችን ፈተው አመጡለት። ያ በክሩቤል ላይ የሚቀመጠው ነፋሳትን የሚሰፍር የሰው ልጅ ቀርቶ መላእክት እንኳን ሊያዩት የማይችል ከመላእክትም በላይ የረቀቀው ጌታ በመድረም ደግሞ የእስራኤል ነገስታት የሚሽከረከሩበትን ሰረገላ የሰጠ ጥበቡን የገለጸ ተላላቅ ምሁራን የሚቀመጡትን ፈረሶችን ሌሎችንም ነገር የሰጠ መርከብን እንዲሰሩ ለሰው ልጅ ጥበብን የሰጠ ዛሬ በአውሮፕላን በሰማይ ላይ ይሽከረከሩ ዘንድ ለሰዎች ጥበብን የገለጠ ጌታ በአህያዋ ላይ ተቀመጠ። ከእንስሳት መካከል ለአህያ የምንሰጣት ግምት ወይንም ያለን አመለካከት ምን እንደሆነ እያንዳንዳችን እናውቃለን። በጣም የተናቀች እንስሳ ናት። አንዳንድ ጊዜ አንዳችን አንዳችን ለማዋረድም እንጠቀማታለን። ሰነፍ ወይም ሰነፍነሽ ለማለት ወይንም ያንድን ሰው ክብሩን ለመቀነስ ስንል የምንጠቀመው የስድብ ቃል የዚች እንስሳ ስም ነው አይደለም? ጌታ እችን የተናቀችዋን እንስሳ ፈለገ። ታስፈልገዋለች አለ። ፈለገ። እችን የተናቀችዋን እንስሳ ተቀመጠ። እችን የተናቀችዋን እንስሳ ፍቱልኛል። ምን ይሆን? ለምንድን ነው ፈረስ አምጡልኛል አለ? ለምንድን ነው ሰረገላ ፈልጉልኛል አለ? ከዮርዳኖስ እኮ ወደ ቆሮንቶስ በምንድን ነው የሄደው? በምንድን ነው የተጓዘው? በመንፈስ ተወሰደ ለናለ እንዴ? በመንፈስ ስለምን አልተሳፈረም? አህያው ለምን አስፈለገችው? የሰው አህያ ፍቱ ለምን አለ? በእግዚአብሔር ፈቃድ እንመለከታለን። ወደ መልእክቱ ከመሄዳችን በፊት እስኪ ሶስት ነገሮችን እንመልከት። የመጀመሪያው ነገር አንደኛ የትንቢቱ ፍጻሜ ይደርስ ዘንድ ጌታ በተናቀችው አህያ ተቀመጠ። የትንቢቱ ፍጻሜ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንደዚህ ይላል፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያ በአህያይቱ ግልገል በውጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ይህ ጌታ ወደ ዓለማችን ከመምጣቱ በፊት በእኛ በዚህ በግዙፉ ሥጋ ከመገለጡ በፊት ቢያንስ ከአንድ 600 ዓመታት በፊት የተነገረ ትንቢት ነው። ዘካርያስ በትንቢት መንፈስ እየተመለከተ ወደፊት ሊሆን የሚችለውን ይናገር ነበር። የጽዮን ልጅ ሆይ የምትባለው በሴት አንቀጽ የምትጠራው የእስራኤል ሕዝብ ነው። የእስራኤል ሕዝብ ነው። አንቺ የጽዮን ልጅ ሆይ ተብሎ የሚጠራው ሕዝቡ ነው። ደስ ይበልህ፣ ንጉስ ወይም ንጉስሽ፣ ንጉሳችሁ እሱ ጻድቅና አዳኝ ነው፣ ያድናል፣ እውነተኛ አምላክ ነው። የተናገረውን አይረሳም። በነቢያት አፍ ያስቀመጠውን በነቢያት ያስተነበየውን የማይፈጽም አይደለም። እሱ ጻድቅ ነው፣ እሱ አዳኝ ነው። አድናለሁ ብሎ የሰጠውን ተስፋ የማይሽር አዳኝ ነው። አንቺ የጽዮን ልጅ ሆይ፣ አንቺ ኢየሩሳሌም ደስ ይበልሽ፣ ንጉስሽ ያ ንጉስሽ የዋህ ትሑት ሆኖ በአህያዋ ላይ ተቀምጦ ወደ አንቺ ይመጣል። በተናቀችው አህያ ላይ ተቀምጦ ይመጣል፣ በተናቀችው አህያ ላይ ይገለጣል ብሎ ዘካርያስ የተናገረው ትንቢት እንዲፈጸም የእኛ መድኃኔ ዓለም በተናቀችው አህያ ተቀመጠ። ሁለተኛው ምሳሌያዊ ትርጉም አለው። ሁለተኛው ምሳሌያዊ ትርጉሙ ነው። ምሳሌያዊ ትርጉም አንደኛ ልማደ እስራኤል እንደነበረ ከትውፊት እንረዳለን፣ ከታሪክ እንረዳለን። በእስራኤል ልማድ ነገስታቱ ወይም መኳንንቱ ወደ ጦርነት ሲሄዱ በሰረገላ ይዘምታሉ፣ በፈረስ ይዘምታሉ፣ በተለያየ መንገድ ይዘምታሉ። ጦርነቱን አሸንፈው ድል ተቀዳጅተው ሲመለሱ የሰላም ምልክት የሚያሳዩት በአህያ ላይ ተቀምጠው ነው። ይህ በእስራኤል ሀገር ልማዳቸው ነበረ። ጌታ እውራንን አበራ፣ ድውያንን ፈወሰ ለምጻዎችን አነጻ ራህተኞችን አበራ ዞረ ተመላለሰ አስተማረ ፈጸመ አሁን የመጨረሻውን ድል ለመቀዳጀት ለቀራኒው ሊወጣ ነው በቀራኒው የመጨረሻውን ጽዋ ስለኛ ቀምሶ ሞትን እስከመጨረሻው ኃጢአትን ለአንድና እስከመጨረሻ ድል ነስቶ መንግስቱን ሰይጣን የወረሳትን የወሰዳትን የሰዎችን ክብር የሰዎችን ህይወት መንግሶ መንግስቱን አጽንቶ ወደ ቀደመ የክብር ዙፋኑ ለመመለስ ይህንን ልማድ ተጠቀመ ጌታ በተናቀችው እንስሳ ተቀመጠ ሌላው የሁለቱ ኪዳናት ምሳሌ ነበር ሁለቱ ኪዳናት ማለት የብሉይ እና የሐዲስ ኪዳን ምሳሌ ነበር ስንታዮች ናቸው ተቀመጠባቸው የሚለው አንዷ ተለቅ ያለች ናት አይደል ወንጫ ማለት ግልገል ነው በሁለቱ ላይ ተቀመጠ ነው የሚለው በጣም የሚገርም ነገር ነው ተቀመጠባቸው ነው የሚለው ቃሉ እዚህ ጋር እንዴት አድርጎ ነው ሁለት አህያላ አንድ ጊዜ መቀመጥ የሚችለው አንድ ሰው ና ቃሉ ሊያስተላልፍ የፈለገው መልእክት ስላለው ና እሱ በርግጥ በስጋ የሚወሰን አይደለም የሚመንፈስም ነው እሱ አምላክም ነው በአንዷ በአካል ተቀምጦ ስናየው በሌላዋ ደግሞ በመንፈስ ተቀምጧል ነገር ግን ምሳሌነቱ የሚያሳየን ተለቅ ያለችው አህያ የብሉይ ኪዳን ምሳሌ ነበረች ውርንጫዋ የሐዲስ ኪዳን ምሳሌ ነበር ይህም ማለት በብሉይ ኪዳን ዘመን በኦሪት ዘመን የነበሩትን ህዝብ ከአቤል ጀምሮ እስከ ክርስቶስ ድረስ ሞት የገዛቸው በሲኦል ያሉት ኃጥአንም ቅዱሳንም እንኳን ሳይቀሩ የቦታ ልዩነት ብቻ ሲኖራቸው ሁሉም ወደ ሲኦል የተጓዙ ነበሩና እነዛን ሁሉ የሚያድን በእነሱ ላይ የሚነግስ በእነሱ ላይ የሚከብር እነሱን ሁሉ ወደ ገነት የሚያስገባ መሆኑን ሲያሳይ ወንጫው ደግሞ የአዲስ ኪዳን ምሳሌ ነው በአዲስ ኪዳን ያለ ህግ የኖሩ አህዛብ ህግ ያልነበራቸው አህዛብ ድንጋይ ሲያመልኩ የኖሩ እንጨት ሲያመልኩ የኖሩ ባለማወቅ ጨረቃ ፀሐዩን ሰውም ሌላውን ሁሉ ሲያመልኩ የኖሩ እነዚህን ደግሞ ለሁሉም በአንድነት በመሞት ለሁሉም የመጽዋን በመክፈል የሚያድን መሆኑን ሁለቱን ክዳን አንድ አድርጎ በሁለቱም ክዳን ያሉትን በአንድነት አንድ ህዝብ ያለ ልዩነት አህዛብ ህዝብ የሚለው ነገር ሳይኖር የአንድ መንግስት ዜጎች የአንድ የእግዚአብሔር ልጆች ለማረግ የተገለጠ አምላክ ስለሆነ ሁለቱን አንድ ላይ ተቀመጠባቸው እየተግባባን ነው አህዮቹ የብሉይ ኪዳንና የአዲስ ኪዳን ምሳሌዎች ናቸው። ይህንን ካየ ምስጢራዊ ትርጉሙ ደግሞ ምንድነው? ምንድነው ምስጢሩ? ምሳሌውን አየን፣ ትንቢቱን አየን። እዚህ ላይ በጣም የሚደንቃችሁ የክርስትና ሃይማኖት በጣም የሚገርመው ከሌላ ሁሉ የሚለየው ምን ያያችሁ ነው? ጌታ የሚያደርገው ነገር እሱ ገና ከመወለዱ በፊት የተነገረ ነገር ነው። ደግሞ አለው ጌታ በዚህ ምድር ላይ ያደረጋቸው እያንዳንዶቹ ነገሮች በሙሉ እሱ ከመወለዱ ከስንት ሺህ ዓመታት በፊት የተነገሩ ናቸው። ለምን? እግዚአብሔር ያደረገው ነገር ምን ስለሆነ? በዓላማ በእቅድ የተከናወነ ስለሆነ። ይተግባባል ነው? በሌላ ይህን ነገር አታገኙም። በሌሎች ሃይማኖት ብትሄዱ ራሳቸውን ገልጠው ከእግዚአብሔር ተላክን ብሎ እንዳስተማሩት ያለ ሃይማኖት አይደለም። እኔ አላላከኝ ብሎ እንደሚያስተምረው እንደ መሐመድ ያለ እምነት አይደለም። ወይንም ሌላው ደግሞ እግዚአብሔር ተናግሮታል የሚለው ነገር አይደለም። የክርስትና ሃይማኖት በጣም የሚገርማቸው በሺህ ዓመታት ልዩነት ያሉት ነቢያት ቃላቸው አንድ ሆኖ ክርስቶስ ከመወለዱ በፊት የተናገሩት ነገር ክርስቶስ ሲወለድ ተፈጸመ። ግብታዊ የሆነ አንዳችም ነገር አልነበረም። በቤተልሔም እንዲወለድ በቤተልሔም ይወለዳል ብለው ከሺህ ዓመታት በፊት ተናገሩ። በግብጽ እንደሚሰደድ በግብጽ ይሰደዳል ብለው ከስንት ዓመታት በፊት ተናገሩ ነቢያት። በዮርዳኖስ እንደሚጠመቅ በቆሮንቶስ እንደሚፈተን እንደሚጾም እንደሚጸልይ ገሊላ ህዝቡን እንዴት እንደሚያድን በዮርዳኖስና በዮርዳኖስ ማዶ ላሉት ሁሉ ጨለማ ለያዛቸው የጨለማ መጋረጃ እንደሚቀደድላቸው ታላቅ ብርሃን እንደሚወጣላቸው እነ ኢሳይያስ ከ700 ዓመታት በፊት ተናገሩ። ክርስትና ግብታዊ ሳይሆን በእግዚአብሔር እቅድና ዓላማ ለዘመናት የተከናወነ በሺ በ2000 በ3000 ዓመታት ልዩነት ያላቸው ሰዎች ቃላቸው ሳይለያይ አንድ ሆነ ሁሉም ፍጻሜ በክርስቶስ ያገኘ መሆኑን እንመለከታለን። ክብር ለአምላካችን ለእግዚአብሔር ይሁን። እዚህ እውነት ላይ ነው የተመሰረተ ነው። ይህንን እውነት ነው የምንማረው። ስለዚህ ምሳሌውና ትንቢቱን አየን። ምስጢራዊ ትርጉሙ ምንድን ነው? ምስጢራዊ ትርጉሙ እንግዲህ መልእክቱ ነው። ምንድን ነው ለእኛ ለዛሬ? እስቲ ምስጢሩን እንመልከት። እግዚአብሔር በትንቢት አናግሮ አህያዋን መቀመጡ ብቻ ነው። ለምን አህያ አስፈለገች? ቅድም እንዳልኳችሁ ለምን ሰረገላ አልሆነም? እሱ እኮ ለእነ ኤልያስ የእሳት ሰረገላን እኮ ያዝ የነበረ አምላክ ነው አይደል እንዴ? በኤልሳ ከተማ ዙሪያ የእሳት ሰረገሎች ሰፍረው ነበረ የሚለን አይደለን? የእሳት ሰረገላን እኮ ማዘዝ የሚችል ነው እሱ። ለምን አህያዋን መረጠ? ምስጢሩ ምንድን ነው? ይህንን ነው የምንመለከተው። እግዚአብሔር ምስጢሩን ይግለጽልን። አንደኛ ምስጢራዊ ትርጉሙ 3:1 የተናቅነውን እኛን አከበረ። የተናቅነውን እንደ አህያ የተናቅነውን የወደቅነውን ከቤታችን የተባረርን እኛን ከጌታችን የተለየን እኛን ክብራችን ያጣን እኛን ከጸጋው የተለየን እኛን አከበረን። በእኛ ስላደረ ቃሉ ምንድን ነው የሚለው? ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ 1:14 በእኛ አደረ። የተናቅን ስንሆን ኃጢአታችን በደላችን ለእሱ የማይስማማው ሲሆን እኛ ለእሱ ቤት መሆን የማንችል ስንሆን፣ ነገር ግን እኛን የተናቅነውን መረጠንና በእኛ ላይ አደረ፣ ማደሪያዎቹ አደረገን። ድሆችን ከሀብታሞች ሳይለይ፣ ሀብታሞችን ከድሆች ሳይለይ፣ የተማሩትን ካልተማሩ ሳይለይ፣ ትንንሾችን ከትልልቆቹ ሳይለይ በሁላችን ላይ አደረ። በተናቁት ላይ አደረ። ተዋረዱ በተባለው በእኛ ላይ አደረ። ፈልጎም በእኛ ላይ አደረ። እኛን ሆኖ ተገለጠ። በእኛ ላይ ከበረ። በእኛ ላይ ነገሰ። ማደሪያዎቹ አደረገን። የክብሩ መገለጫ አደረገን። ክብር ለአምላካችን ለእግዚአብሔር ይሁን። የተናቀችው አህያ ወገኖቼ፣ ከዛ በላይ እኛ ተንቀን የተወረወርን ነበር። ከአባታችን ከአዳም ጋር ተመልሳችሁ እንዳትገቡ ተብለን በኤደን ገነት ያለውን ሕይወት እንዳንኖር፣ በኤደን ገነት ያለውን ነገር እንዳንቀምስ፣ ተመልሰን እንዳናይ የተወረወርን የተሰደን የተናቅን ፍጥረቶች ነበር። የእኛ አምላክ ፍቱልኛል። የእኛ አምላክ ፈለገን። የእኛ አምላክ ተንቀን እያለን እንደገና አከበረ። ተጥለን እያለን ፈለገን። ወድቀን እያለን አነሳን። በአህያይቷ የተገለጠው ምስጢር የእኔና የእናንተ ሁኔታ ነው። በእኔና በእናንተ ላይ እንዴት ማደሩን የሚያሳይ ነበር። በእኔና በእናንተ ላይ መንገሱን የሚያሳይ ነበር። እነሆ ንጉሥሽ፣ እነሆ ንጉሥሽ፣ እሱ የዋህ ነው። እነሆ ንጉሥሽ፣ እሱ ትሑት ነው። በአህያ ላይ ይቀመጣል። እነሆ ንጉሥሽ፣ እሱ አዳኝ ነው። ንጉሥሽ ጻድቅ ነው ተባለ። ንጉሥ ሆኖ የተገለጠው ከዓለም በፊትም ንጉሥ የነበረው አምላካችን ወገኖቼ ከእኛ ሁኔታ ሳይሆን ከእሱ የተነሳ አከበረን። ከእሱ የተነሳ በእኛ ላይ ነገሰ። ስለዚህ በኃጢአታችን እንደ አህያ የወደቅንና የተጣልን የተናቅን ስንሆን፣ ነገር ግን ከእሱ ምሕረትና ጸጋ የተነሳ እሱ ከበረብን፣ እሱ ነገሰብን፣ እሱ አደረብን። ስለዚህ ነው አፋችን ሞልተን የምንዘምረው። ስለዚህ ነው አባት ሆይ ብለን ወደ እሱ የምንጮኸው። ስለዚህ ነው በፊቱ የምንከባለለው። ለዚህ ክብር ሳንበቃ ሳይገባን ያደረሰንና የጠራን አምላካችን ክብርና ምስጋና ይግባው። ሶስት ሁለት የታሰርነውን እኛን ከማይሰራ ኃጢአት ፈታ። እንደዚህ ይላል የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። ኢሳይያስ 61 ከቁጥር 1 እና 2 ኢሳይያስ የተናገረው ለጌታ ነበር። ጌታ የተላከው የተጠቁትን ነፃ ሊያወጣ፣ የተሰበሩትን ሊጠግን፣ የምስራች የሆነችውን ቅዱስ ወንጌል ለድሆች ሊሰብክ፣ እንዲሁም የታሰሩትን ሊፈታ የተገለጠ አምላክ ነው። አዎ የታሰሩትን፣ በአጋንንት የታሰሩትን፣ በደዌ የታሰሩትን፣ እንደነ መጻጉዕ ያሉትን፣ ከእናታቸው ማኅፀን ጀምሮ ሽባ ሆኖ የተወለዱትን፣ እውር ሆኖ የተወለዱትን፣ በተለያየ ምክንያት ታስረው የነበሩትን፣ ዲያብሎስ ያሰራቸውን፣ እንደውም በክፋት የታሰሩትን፣ በተለያየ ሱስ የተጠመዱትን፣ መነሳት ያቃታቸው፣ የመንፈሳቸው ዓይን የጨለመ፣ አምላክን ማየት ያልቻሉ፣ ልባቸውን ያሳወረባቸው እነዚህ ሁሉ እስራት ውስጥ ነበሩ። አንድ ስፍራ ላይ ጌታ ሲናገር ዲያብሎስ ያሰራት እቺ የአብርሃም ልጅ አይደለችም ወይ? እንዴት አትፈታም አለ። ዲያብሎስ በተለያየ ነገር አስሮን ነበረ። ምናልባት እኛ ሁል ጊዜ በዲያብሎስ የታሰረ ማን ነው ተብሎ ቢጠየቅ መልሱ ቶሎ ትዝ የሚለን ምንድን ነው? የአእምሮ በሽተኛ ነው አይደል? ማን ነው የታሰረው ብንል የአእምሮ በሽተኛ፣ እብድ፣ ልብስ ጥሎ የሚሄድ ወይም መንገድ ላይ የሚያድር ወይንም የሚሳደብ ወይንም በቃ እንደዚህ አይነት ሰው ናለ ትዝ የሚለን። የዲያብሎስ እስራት ብዙ ነው። እውነት እንዳይመስላችሁ ሰው ስለ ጮህነት ልብስ ስላለበሰ ብቻ አይደለም እብድ የሚባለው። ልብስ ለብሶ የሚሄድም የሚያብድ ሞልቷል። የማይጮህም ዲያብሎስ ያስረዋል። የዲያብሎስ እስራት ብዙ ነው። በልቡ ክፋት የሌለው ማን ነው? በልቤ ክፋትን አስቤ አላውቅም የሚል ሰው ይኖራል? ወገኖቼ ክፋት እኮ የሰይጣን እስራት ነው። በልቡ ክፉ ምኞትን ተመኝቼ አላውቅም የሚል ሰው ይኖራል? ክፉ ምኞት የሰይጣን እስራት ነው። በልቡ ወንድሙን እህቱን ያላማ ይኖር ይሆን? ሐሜትም የሰይጣን እስራት ነው። ስርቆት የሰይጣን እስራት ነው። ዝሙት የሰይጣን እስራት ነው። ስድብም የሰይጣን እስራት ነው። ጥላቻም የሰይጣን እስራት ነው። እነዚህ ሁሉ እስራት ናቸው። እነዚህ ሁሉ በማጥፋታችን፣ እነዚህ ሁሉ የእግዚአብሔር ትእዛዝ በመተላለፋችን በገነት ውስጥ የበቀሉ የሰይጣን የዲያብሎስ እስራቶች ናቸው። በዚህ እስራት ያልተያዘ ፍጥረት አልነበረም። በዚህ ስርዓት ያልተተበተበ ፍጥረት አልነበረም። እንኳንስ በዛ ቀርቶ ዛሬም እንኳን ከዚህ ነፃ የሆነ ማንም የለም። ልዩነቱ ግን የዛን ጊዜና የአሁኑ የሚለየው እግዚአብሔር ይመስገን፣ ዛሬ ስርዓታችን በንስሐ ይፈታል። ስርዓታችን ዛሬ በእግዚአብሔር ቃል ይፈታል። ስርዓታችን ዛሬ በይቅርታውና በምሕረቱ ይፈታል። የዛን ጊዜ ግን ግንኙነቱ ስለተቋረጠ በመካከል ላይ ሌላ ግድግዳ ስለተሰራ በመካከል ላይ ሌላ መጋረጃ ስለተጋረደ ይቅር የሚል ስላልነበረ የሚማልድ ስላልነበረ የሚያስታርቅ ስላልነበረ የከፋ ነበር እስራቱ። ስለዚህ ምን ተባለ? ጌታ የታሰሩትን ሊፈታ ተገለጠ። ወገኖቼ አህያውን ፍቱና አምጡልኝ አለ። በአህያው አንጻር የተናገረው የታሰሩትን ሰዎች ለመፍታት የመጣ ጌታ፣ የታሰሩትን ነፃ ሊያወጣ የመጣ ጌታ፣ የተጠቁትን ሁሉ ሊያነሳ፣ የተሰበሩትን ሁሉ ሊጠግን የመጣ ጌታ ነበረ። ስለዚህ በትምህርት ፈታቸው አብዛኞቹን፣ በተአምራት ፈታቸው አብዛኞቹን። እነ ማርያም በኃጢአት ታስረው በሰዎች ዘንድ ተንቀው በሰዎች ዘንድ ስፍራ አጥተው የኃጢአት ምልክት ስለውባቸው ሰዎች እቺ ኃጢአተኛ ይሄ ኃጢአተኛ ይሏቸው የነበሩት ሁሉ ጌታ ፈታቸው። ክብርና ምስጋና ለሱ ይግባው። ልጅ ሆይ ኃጢአትሽ ተሰረየልሻል። የሰይጣን ማሰሪያ ነው። ልጅ ሆይ ኃጢአትህ ተሰረየችልህ፣ ሂድ በሰላም እንደነ መጻጉዕንም በደዌ ታሰሩትንም ፈታ። እንደነ ዘኪዎስ ያሉትን በሰግብግብነት መንፈስ የተያዙትን የድሆችን ገንዘብ የቀሙ የነበሩትን በስልጣን የባለጉትን እነሱንም ፈታቸው። ፈታቸው እቤት ይሁንልሃለሁ ናግባ የአብርሃም ልጅ ነህ ለቤት መዳን ሊሰበክ ሊነገር ይገባል አለ። በቤቱ አለ የሰው ልጅ ሊጠፋ የጠፋውን ሊፈልግና ሊያድን ፈቷልና ፈታቸው። እንደነ ማቴዎስ ያሉትን በቀረጥ የተሰማሩትን ህዝቡን የሚበድሉትን ያልተላኩበትን የሚያደርጉትን ፈታችሁ እና ተከተለኛ ነው። በታምራትም ፈታ፣ በትምህርቱ ፈታቸው። መጨረሻ ግን እሱ የመጣበትን ዓላማ እንድንረዳው ግንኙነታችንን እንድንረዳለት የታሰረችው አህያ ፍቱልኛል። ፍትህ ወዋን ጸወሌተ ፍቱልኛል። ዛሬ ይሄ ቃል ዛሬም ለእኔና ለእናንተ ሕያው ነው። ወገኔ በተለያየ ስርዓት ውስጥ ያለን ወገኖች እናስብ። የምናመልከው አምላክ ስርዓት የሚፈታ ነው። ምናልባት ስርዓታችንን በነጠላ ሸፍነን ያለን ካለን፣ በስም ሸፍነን ያለን ካለን፣ እንዲሁ በሌለን ነገር ጽድቅ መስሎን ሸፍነን ያለን የምናመልከው ንጉሥ እሱ የጽዮን ንጉሥ፣ እሱ የእስራኤል አምላክ፣ እሱ የክርስቲያኖች አምላክ ሊፈታ እጆቹ ዛሬም የተዘረጉ ናቸው። በምን በምን ስርዓት ነው የታሰርነው? እስኪ እናስብ፣ እስኪ ትንሽ እናስብ። በተለያየ ሱስ የታሰርን እንኖራለን። በገዛ ፈቃዳችን የተበጠሰውን ስርዓት፣ ከእኛ ላይ የወለቀልንን ስርዓት እንደገና በራሳችን ላይ የተበተምን እንኖራለን። የፈረሰውን ፍርስራሽ እንደገና የገነባን ልንኖር እንችላለን። እናስብ። በምን ስርዓት ነው የተያዝኩኝ? እስኪ እናስብ። በየትኛው ነው የታሰርኩኝ? በየትኛው ነው ጌታዬ ስለ እኔ ስጋ ሆኖ ሰው ሆኖ ተገልጦ ስለ እኔ ተገርፎልኝ ሞቶልኝ ከፈታኝ በኋላ ዛሬ በየትኛው ስርዓት ነው ተተብትቤ ያለሁት? እናስብ። የትኛው ስርዓት ነው እኔን የገዛኝ? የትኛው ስርዓት ነው? ውሸት ነው? አሜት ነው? ስርቆት ነው? ዝሙት ነው? ነፍሰ ገዳይነት ነው? ጥላቻ ነው? የትኛው ነው? መልሱ ለእናንተ ይሁን። ጌታ ይህንን ስርዓት ሊፈታ መጣ። የምናመልከው ኢየሱስ ክርስቶስ ስርዓትን የሚፈታ ነው። ከነ ስርዓታችን የሚቀበለን አይደለም። ከነ ስርዓታችን እንድናመልከው የሚፈልግ ሳይሆን ስርዓታችን ሊፈታ የሚፈልግ ነው። ምን አለ? ፈታችሁ አምጡልኝ። አንዳች ብሏችሁ ምን በሏችሁ? ክብር ምስጋና ለሱ ይግባ። ለጌታ ያስፈልጉታል። እንደማን የታሰሩት ለጌታ ያስፈልጉታል። የራቁት ለጌታ ያስፈልጉታል። ምሕረት ያጡት ለጌታ ያስፈልጉታል። ከቤቱ ርቀው ያሉት ያስፈልጉታል። ዛሬ በተለያየ ሱስ ተይዘው ተጠምደው በመንገድ ላይ የወደቁት ወገኖቻችን ለጌታ ያስፈልጉታል። በገንዘብ ሱስ ተጠምደው በትልቅ ወጥመድ ተይዘው ርቀው ያሉት ወገኖቻችን ቢኖሩ፣ የምናቃቸው ወንድሞቻችን እህቶቻችን ቢኖሩ፣ ወገኖችን ለጌታ ያስፈልጉታል። ለጌታ ያስፈልጉታል ማለት እሱን ይረዱታል ማለት ነው። ያስፈልጉታል። የእሱ ሀሳብ እነሱን ለማዳን ስለሆነ የእሱ ሀሳብ እነሱን ከእስራታቸው ልፈታቸው ስለሆነ የእሱ ሀሳብ እሱ እነሱ እንዲድኑ ስለሆነ ያስፈልጉታል አለ። ያስፈልጉኛል አለ። አምጡልኝ። ለጌታ ያስፈልጉታል በሉ። እናስፈልገዋለን ወገኖች። ጠፉ የምንላቸው ወገኖች ቢኖሩ ለእሱ ያስፈልጉታል። ወደቁ የምንላቸው ሰዎች መጠገን አለባቸው። ለምን? ለእሱ ያስፈልጉታል። ከሁሉም ሊፈልግ የመጣ ነው። ያስፈልጉታል። እኛ የናቅናቸው እኛ ከቤቱ የምናባርራቸው ቢኖሩ ለእኛ ብቻ መስሎን የምንገፋቸው ቢኖሩ ጌታ ምን ይላል? ለእኔ ያስፈልጉኛል እባካችሁ አምጡልኝ ነው። ስንቶቻችንን 40 ቀን ሙሉ ወንጌል ተምረናል፣ የእግዚአብሔርን ቃል ተምረናል። ስንቶቻችሁ ናችሁ የተማራችሁትን ቃል የዘራችሁ? ጎረቤታችሁ፣ ወንድማችሁ፣ እህታችሁ የሥራ ባልደረባችሁ የምታቁት በመጠጥ ሱስ ተጠምደው ቤታቸውን እያጎሳቀሉ ህይወታቸውን እያጠፉ ያሉ ወንድሞች የሏችሁ? ወንድሞች የሏችሁ? መስከረናችሁ አንነሱ? መስከራችኋል? ተናግራችኋል? ካደረጋችሁ ብፁዓን ናችሁ። ያለዛ ግን አንድ የጌታ ቃል አለ። በእሳት ያሉ ይያያችሁ፣ ተተውተው ያሉ ይያያችሁ። ዝም ብላችሁ ከሆነ ጌታ ምን ይላል መሰላችሁ? በሰው ልጅ ሁሉ ፊት የሚያፍርብኝ ብኖር እኔም በሰማይ ባለው በአባቴና በመላእክት ሁሉ ፊት ከዛ ይጠብቀን እግዚአብሔር። ስለዚህ እኛ ብቻ ሳንሆን ሌሎችን በእስራት ውስጥ ያሉት ካሉ ያየናቸው ዝም ማለት የለብንም ነው ያስፈልጉታል በሉ አይተባሉ። ለጌታ ያስፈልጉታል በሉ፣ አምጧቸው፣ ፍቷቸው፣ መስክሩ፣ የምስራቹን አውጁ ነው። ስለዚህ እኛ የተናቅነው የታሰርነው የወደቅነው ፈታ ያየዋ አማናዊ ምስጢራዊ ተቆሙ ይሄ ነው። ሌላው 33 ላይ የምናየው የወደቅነው እኛን መረጠ። በጣም የሚገርም ነገር ነው። እኛን የወደቅነው መረጠ፣ የጠፋነው መረጠ፣ እማንጠቅመው እኛ መረጠ። እንደዚህ ይላል ሐዋርያው ቅዱስ ጳውሎስ፣ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 እና 29 እኛን የወደቅነውን መረጠ። በዚህ ዓለም በዓለም ፍልስፍና ጥበበኞች የሆኑ በዓለም ዕውቀት የታወቁ ነገር ግን ለእግዚአብሔር ደጃቸውን የዘጉ ለእግዚአብሔር ስፍራ የሌላቸው ነበሩ። እግዚአብሔር ሲመጣ ተመልከቱ፣ ለወንጌሉ ምስራች እንኳን እነማንን መረጠ? በቤተ መቅደስ ውስጥ እኮ ብዙ መምህራን ነበሩ፣ በቤተ መቅደስ ውስጥ እኮ ብዙ ሊቃውንት ነበሩ፣ የታወቁ ህዝብ የሚያውቃቸው ህዝቡን ማግኘት የሚችሉ ኃይል ያላቸው ፓወርፉል የሆኑ ሰዎች ነበሩ። እግዚአብሔር ለማንን መረጠ? ከመጀመሪያው ጀምርና የልደቱ ምስራች ለማን ታወጀ? ለማን ታወጀ? ለረጅም ታወጀ። ሌሎች ከዛ በኋላ ይዘሙ። ከዛ በኋላ ጌታ ወንጌሉን እንዲሰብኩ ድውያንን እንዲፈውሱ ይህንን የመዳን ቃል ለዓለም እንዲያዳርሱ እነማንን መረጠ? የሐዋርያት በህብረተሰቡ ውስጥ ምን አይነት ሰዎች ነበሩ? ድሆች፣ የዕለት ጉርሳቸውን አሳ አጥምደው ሽጠው የሚያድሩ ምንም የሌላቸው አልባሌዎች። ምክንያቱም ከነሱ አንደበት ነው የምንሰማው፣ ከህዝቡ አንደበት። እነዚህ ደግሞ ያልተማሩ ደግሞ እነዚህን ኬት አምጥተው ነው ይህን ቋንቋ የሚናገሩ እኮ ነው ያሏቸው። እነዚህ ምናምንቶች እኮ ነው ያሏቸው። እዚህ ግቡ የሚባሉ ሰዎች እኮ ነበሩ። ስለዚህ የተናቀውን ነገር መረጠ። ማን? የተናቀውን የሚፈልግ እግዚአብሔር የተናቀውን ደካማውን ነገር መረጠ። በነዛ በደካሞቹ እሱ በመረጣቸው በዛ በተናቁት ላይ የተሰበከው ወንጌል ግን ዓለምን አሸነፈ። ያ ወንጌል ግን ነፍሳትን አዳነ። ያ ወንጌል ግን የዓለም ፍልስፍና ሊያጠፋው አልቻለም። ያ ወንጌል ግን ዲያብሎስ ሊያጠፋው አልቻለም። ያ ወንጌል ግን የብዙዎችን ህይወት አሸነፈ። የብዙዎችን ህይወት ባረከ። የብዙዎችን ህይወት ለእግዚአብሔር አስገዛ። ወገኔ እናንተም እዚህ ያላችሁ በሙሉ የተጠራችሁ በዛ ወንጌል ነው። አሁንም የምትሰሙትም ያ ወንጌል ነው። የሰው ኃይል እናንተን አልሰበሰበም። የሰው ኃይል እናንተን አላመጣም። የሰው ጥበብ እናንተን አልሰበሰበም። የሰበሰባችሁ ያመጣችሁ ቢኖር ልቦናችሁን ከፍታችሁ እንድትሰሙ ያደረገ ቢኖር ከሰማይ በታች የተሰበከው ለፍጥረት የተሰጠው በነዛ በተናቁት ላይ የተላለፈው ቅዱስ ቅዱስ ወንጌል የምስራች ቃል ነው። ክብር ለአምላካችን ለእግዚአብሔር ይሁን። አይደለም እንዴ? እሱ ነው የጠራን፣ እሱ ነው የሰበሰበን፣ አሁን የሚባርከን እሱ ነው። ስለዚህ እግዚአብሔር እኛን የወደቅነው መረጠን። እያንዳንዳችን በክርስቶስ ክርስቲያን የተሰኘ ነው በኃይላችን በፍላጎታችን ወይም ማመልከቻ አስገብተን አይደለም። እሱ ስለመረጠን በስሙ ተጠራን። እሱ ስለመረጠን ከእሱ ተወልደን ልጆቹ ሆነ። እሱ ስለመረጠን የመንግስቱ ዜጎች ሆነ። እሱ ስለመረጠን ክብሩና መንግስቱን ሊያወርሰን ተዘጋጅተናል። እሱ ስለመረጠን እነሆ ተሰብስበናል። እሱ ስለመረጠን እናመልከዋለን። እሱ ስለመረጠን እናመሰግነዋለን። እሱ ስለመረጠን አባት ብለን ለመጥራት የልጅነት ስልጣን አገኘን። አምላካችን ብለን ለማምለክ የልጅነትን ስልጣን አገኘን። አባ አባት ብሎ የሚጮህን የልጁን መንፈስ ስለሰጠን ስለመረጠን በልጁ አይን ስላየን ልጁን በወደደበት ፍቅር ስለወደደን ልጁን አሳልፎ በመስጠት እኛን ስላቀረበን ጠላቶች መባል ፋንታ ወዳጆች ስላለን ስለመረጠን ተነሳ። ወገኖች፣ ይህን ያደረገ አምላክ ክብርና ምስጋና ለሱ ይሁን። እያንዳንዳችሁ ለእግዚአብሔር ምርጥ ናችሁ። ይህን እንረዳለን። እያንዳንዱ ሰው ምንም ይሁን ምን፣ አንዳችን በአንዳችን አይን የተናቅምን አንወራ። እግዚአብሔር አይን እንደ ሰው ቢሆን መቼም አይጣለው። ምክንያቱም በአንዳችን አይን አንዳችን አንሞላም። ምክንያቱም የእኛ መስፈርት ብዙ ነው። የእኛ መስፈርት ከአለባበስ ይጀምራል። የእኛ መስፈርት ከአቋቋም ይጀምራል። ሰብእሰ ርእይ ገጸ እግዚአብሔር ይርእይ ልበ፣ ሰው እላዩን ስለሚያይ መስፈርታችን በዛ ስለሚሄድ አንዳችን ለአንዳችን አይን አንሞላም። እግዚአብሔር ግን ረዥምም ይሁን አጭር፣ ወፍራምም ይሁን ቀጭን፣ ጥሩ የለበሰም ጥሩ ያለበሰም፣ የተማረም ያልተማረም የሚያነበው ነገር ምን ነው? ልብን ስለሚያነብ በእግዚአብሔር ፊት እያንዳንዳችን ምርጡ ነን። እየተግባባን ነው ወገኖች? እያንዳንዳችሁ ምርጡ ናችሁ። እናንተ በገዛ እጃችሁ እኔ አልደረስኩም ብላችሁ ከስጋው ብትሸሹ፣ እኔ አልበቃውም ብላችሁ ከደሙ ብትሸሹ፣ ያ እናንተ ጉዳይ ነው። እግዚአብሔር ግን መርጧችኋል። እያንዳንዳችሁ ምርጡ ናችሁ። እያንዳንዳችሁ ዋጋ የከፈለላችሁ ናችሁ። እያንዳንዳችሁ እናንተ ከወደቃችሁ ቦታ ለመጥራት ከወደቃችሁበት ቦታ ለማንሳት ስለ እናንተ የሞተ ጌታ ነው። እናንተ ከእስራታችሁ ለመፍታት የተገለጠ አምላክ ነው። ስለዚህ እያንዳንዳችን ለእርሱ ምንድን ነው ወገኖች? ምርጡ። በዚሁ አንፃር አንዳችን ለአንዳችንም ምርጥ ነን። በእግዚአብሔር አይን አንዳችን አንዳችንን ካየን ወገኖቼ አንዳችን ለአንዳችን ምርጥ ነን፣ ምርጥ ነን። በወደደን አምላክ ከተያየን በመረጠን አምላክ አንዳችን አንዳችንም እናስተውል ከሆነ አንዳችን ለአንዳችንም ምርጥ ነን። ምክንያቱም የአንዱ አባት ልጆች ነንና የአንዱ አባት ልጆች ስለሆነ እወዳችኋለሁ ካለን በኋላ እናንተም ተዋደዱልኝ አለ። እየተግባባን ነው። አንዳችን ለአንዳችን ምርጥ ነን። ስለዚህ እሱ ከወደድንበት ሲያነሳን፣ ከታሰርንበት ሲፈታን፣ ከተጠቃንበት ነፃ ሲያወጣን፣ እኛ እርስ በርሳችን ደግሞ አንዳችን ለአንዳችን እንድንጠቅም፣ አንዳችን ለአንዳችን ብርሃን እንድንሆን፣ አንዳችን ለአንዳችን መፍትሄ እንድንሆን፣ በጎሪጥ የምንተያይ ሳይሆን አንዳችን ለአንዳችን እንግዳ ምንሆን ሳይሆን ቤተሰብ ነንና አንትሙ ስብሐ ቤቱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተሰቦች ናችሁ፣ የቅዱሳን ባላገሮች ናችሁ፣ የእግዚአብሔር ርስቱ ናችሁ፣ የመንግስቱ ዜጎች ናችሁ እንደሚለን ሁሉ የአንዱ አምላክ ቤተሰብ ነንና አንዳችን ለአንዳችን መፍትሄ ነን፣ አንዳችን ለአንዳችን መድኃኒት ነን። እየተግባባን ነው ወገኖች? አንድ ሶስት ወንደላጤዎች አብረው ይኖራሉ ይባላል እና መቼም የክራ ቤቱን ችግር ስለሆነ አብረው ይኖራሉ እየተጋገዙ እየከፈሉ። የወንደላጤ ነገር እንግዲህ ታውቆ ይሆናል። አንዳንዶቻችሁ አብረው ሲኖሩ እየተቻቻሉ መቼም የሰው አመል አንድ አይደለም፣ የተለያየ 90 አመል ነው ያለው። ቢሆንም መቼስ ሁሉም የራሱን በጓዳ አድርጎ ይቻቻላል። አንዳንድ ጊዜ ችግር እንድንቻቻል ያደርገናል። ሳንወድ ወደ ክርስትና ብቻ አይደለም፣ ክርስትና ነው ጥሩ ነው በረከት አለ። ግን ችግሩ ራሱ ተቻችለን እንደምን እንድናሳልፍ ያደርገናል። እና አብሮ ስኖር ከመካከለኛው አንዱ እቃ ማጠብ የማይወድ ልብስ ማጠብ የማይወድ ከርሱን የማያጥብ አስቸጋሪ ገጥሟቸው ይሆናል አይደለ? ወሸም አይጣል። እንደው ጽዳት የማይወድ ሰው ጓደኛ ከሆነ በጣም ችግር ነው። እና ዝም ብሎ አንደኛው ካልሱን አውልቆ አልጋው ስር ይወረውራል፣ ሌላዋን ያደርጋል፣ ደግሞ አሁንም ይወረውራል። ሁሉም ሲያልቅ ያቺ የፊተኛዋ ደረቅ ያለችዋን ደግሞ አርጎ ይሄዳል። እና ቤቱ ገማ፣ ጓደኞቹ ተቸገሩ። ምን እናደርግ? አይ ቤት እንከራይ ከእሱ ጋር እንግዲህ እንደው ከምንጣላና ከምንቸገር አላሉ። ካልሲ ስላስቀየመን ካልሲ አላጥብ ስላለ ወንድማችን ማጣት አለብን። ምን እናደርጋለን? የለም እስኪ እንደዚህ እናደርጋለን። አንደኛው መፍትሄ አመጣ። እሱ ሲተኛ ከአልጋው ስር ሰበሰቡና ካልሲዎችን በሙሉ እጥብ አድርጉና አጠቡና እዛው ከሚተኛበት ባለችው ጠረጴዛ ላይ ጠጋ አድርገውለት ትተውት ተኙ። ጠዋት ሲነሳ ካልሲዎች ታጥበዋል። አራቶቹን ከተተና አምስተኛዋን ይዞ ሄደ። ሲመጣ በየቀኑ ካልሱን እያጠበ በስነ ስርዓት ያስቀምጥ ጀመረ ይላል። ለምንድን ነው? እንዴት አድርገው አስተማሩት? እንዴት አድርገው ወንድማቸውን ከእስራት ፈቱት? ያ ምስራት ነው ራሱን የቻለ። እንዴት አድርገው አዳኑት? አንዳችን ለአንዳችን መፍትሄን ነው ወገኖች፣ አንዳችን ለአንዳችን ማስተዋለን። ነገር ግን በዛ ንዴት ወንድማቸውን ትተው ወጥተው ቤት ይከራዩ ነው፣ ወንድማቸውንም አጡ ማለት ነው። እኛ አንዳችን ለአንዳችን መድኃኒትን ብንሆን ሁላችን ከወደቅንበት መረጠን፣ አነሳን፣ ከእስራታችን ፈታን። ለአምላካችን ክብርና ምስጋና ይግባው። ሌላው ሶስት አራት እሱ ሲያከብረን ፍጥረት ሁሉ ያከብረናል። እሱ ሲያከብረን ወገኖች የእሱ የሆኑት ሁሉ ደግሞ እኛን ያከብሩ። ክብር የሚጀምረው ከእግዚአብሔር ነው። ደስታም የሚመጣው ከላይ ነው። መባረክም ከላይ ነው። የተናቀችው እንስሳ ጌታ ሲቀመጥባት ምንድን ነው የተደረገው? እስቲ እናንብ። ምንድን ነው የሚለው? ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። ማርቆስ 11 ቁጥር 8 ብዙዎቹ ልብሳቸውን በአህያዋ ላይ ይጭኑ ጀመር፣ እንደገና መሬት ላይ ያነጥፉ ጀመር፣ ሌላው ደግሞ ቅጠል እያመጣ ይጎዘጉዝ ጀመር። አሁን ጌታ የተቀመጠባት አህያ በየሰው በልብሱ ላይ መራመድ ጀመረች፣ ከበረች። ሌላ ጊዜ ዱላ ነበር የሚገጥማት፣ ሌላ ጊዜ ሌላ ነበር። ጌታ ስለተቀመጠባት ከበረች። ጌታ ስለተቀመጠባት ክብር ተሰጣት። ጌታ ስለተቀመጠባት በዙሪያው ሁሉ እየዘመሩ የዘንባባ ዝንጣፊ የጎዘጉዙላት ጀመረ። ጌታ ሲቀመጥብን፣ ጌታ ሲነግስብን፣ ጌታ ሲያድርብን ወገኖች፣ እሱ ሲያከብረን ሌላው ያከብረናል። አንድ ጥሩ ያልሆነ አባባል አለ። የሰው ነገር ምን ያደርጋል? ሰው ቢጠላኝ ምን ሊያመጣ ይችላል? ሰው ነው፣ እግዚአብሔር አይጥላኝ። ሰው ቢከፈትረኝ ምን ሊሆን ይችላል? እግዚአብሔር አይገፍትረኝ የምንለው አባባል አለ። ጥሩ አባባል አይደለም፣ ጥሩ አባባል አይደለም። እሱ ቦታ ይኖረው ይሆናል። ምክንያቱም ብቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ። ለእግዚአብሔር ፍቅር መሰረት የሚሆነው የወንድሞች ፍቅር ነው። እየተግባባን ነው? እግዚአብሔር ጋር ያለን ግንኙነት ጤናማ ሊሆን የሚችለው እርስ በርሳችን ባለን ጤናማ ግንኙነት ነው። ከባድ ነው። ጳውሎስ ከባድ ነው። አይቻልም እንጂ ብቻላቸዋል። ምክንያቱም አይቻልም ብቻ ግን ከሁሉ ጋር በሰላም ነው እንኳን። ሆኖም ወንድሞቼ ለዛኛው ፍቅር ይሄኛው መሰረት ስለሆነ እግዚአብሔር የሚያየው መጀመሪያ አስቀድሞ ይሄኛውን ስለሆነ እግዚአብሔር ሲያከብረን ሌሎቹ ያከብሩ፣ ለሌሎችም አመለካከት ሊኖረን ይገባል። እሱ ሲያከብረን ሊያዋርደን የሚችል የለም ነው። እሱ ሲያነሳል ለጥለን የሚችል የለም። እግዚአብሔር ያነሳው ለጥል እግዚአብሔር ያከበረው ሊያዋርድ የሚችል ከቶ የለም። እግዚአብሔር በዘመኑ በጊዜው የሾመው ልሽን የሚችል የለም። የሰዎች ልጅ ምን ያህል ተባበሩ ምን ያህል ብነሱ አንዱ ሰው ለማጥፋት እንኳን ቢያድሩ አይችሉም። ምክንያቱም ያ ሰው እግዚአብሔር ያነሳው ከሆነ ገማልያል እንደተናገረው ነገር ነው። እንዳትጠፉ እግዚአብሔር ስትቀውም ተገኝታችሁ እንዳትጠፉ ያለ። ስለዚህ እግዚአብሔር ሲያከብረን ፍጥረት ሁሉ ያከብረናል። እሱ ሲያከብረን ሌላው ይጎነበስልናል። እሱ ሲያነሳን ሌላው ይዘምራል። እሱ ከራቀን ግን ሁሉም ይርቀናል። አዳም ከእግዚአብሔር ስንጣላ አራዊት ሁሉ ተጣሉት ነው የሚለው። እንስሳት ሁሉ ተጣሉት። ከእሱ ስንጣላ ሁሉ ይጣላናል። እሱ ስርቀን ሁሉ ይርቀናል። እሱ ፊቱን ሲያዞርብን ሁሉም ፊቱን ያዞርብናል። ነገር ግን እሱ ከኛ ጋር ከሆነ ሰዎች ምንም እንኳን ፊታቸውን ቢያዞርብን አንድ ቀን ፊታቸውን ይመልሳሉ። እሱ ሲያከብር ሊያዋርድ የሚችል የለም። እና እንስሳዋ በእሱ ከበረች። ወገኖቼ እሱ ሲያድርብን፣ እሱ ማደሪያ ሲያደርገን፣ እሱ በእኛ ላይ ሲነግስ፣ ክብሩ በእኛ ላይ ሲንጸባረቅ፣ ጸጋው ከእኛ ላይ ሲነበብ፣ ያን ጊዜ ሰይጣን ይሸሻል። የእግዚአብሔር የሆኑት ደግሞ ያከብሩናል። ማጠቃለያ እናስፈልገዋለን፣ አይደለም እናስፈልገዋለን። እቺን አስምሩባት፣ እናስፈልገዋለን። ለጌታ ያስፈልጉታል ነው ያለው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ሉቃስ 19:10 ጌታ አላማው ሊፈልግና ሊያድን ነው። ሊፈልግና የተሰበረውን ሊጠግን ነው። ሊፈልግና የታሰረውን ሊፈታ ነው። ስለዚህ እናስፈልገዋለን። እስራታችን በሱ ሊፈታ የግድ ያስፈልጋል። ጥማታችን በሱ እንዲረካ የግድ ያስፈልጋል። ጥፋታችን በሱ ሊታረም የግድ ያስፈልጋል። ቁስላችን በሱ ሊፈወስ የግድ ያስፈልጋል። ወገኖቼ እናስፈልገዋለን። ምክንያቱም እሱ የሚፈልገው በዚህ ምድር ላይ ምንም ነገር የለም። ስለ ፀሐይ እግዚአብሔር አይጨንቀውም። ስለ ጨረቃም እግዚአብሔር የሚለው ነገር የለም። ስለ እንስሳት፣ ስለ ወንዞች፣ ስለ ተራራዎች፣ ስለ ቅጠላቅጠሎች፣ ስለ አበባዎች፣ ስለ እርሻዎች፣ ስለ ካምፓኒዎች ምንም እግዚአብሔር የሚለው ነገር የለም። እነዚህ ሁሉ ያስፈልጉት ለማን ነው? ለማን ነው? ለእኛ። እግዚአብሔር የሚፈልገው የሰው ልጅን ነው። በመልኩ የፈጠረውና ያስቀመጠው የሰው ልጅን ነው። ያንን ነው ሊያድን የመጣው። ሌላው ጥቅስ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 2:4 እግዚአብሔር የሚወደው ሰዎች ሁሉ ሊድኑ እውነት የሆነውን እሱን ወደ ማወቅ ሊደርሱ፣ ጸጋውን ወደ መረዳት ሊደርሱ፣ ሰው ሁሉ በእግዚአብሔር ፊት ከኃጢአቱ ድኖ ተፈውሶ በእግዚአብሔር እውቀት ሊገለጥ፣ በእግዚአብሔር ጸጋ ሊገለጥ፣ ከእስራቱ ተፈቶ ከሱስ እስራት ተፈቶ ከክፋት እስራት ተፈቶ ከዝሙት ኃጢአት ተፈቶ ከሌላ ሌላ ነገር ሁሉ ተፈውሶ ተለይቶ ልጁ ሊሆን በቅዱስ ሥጋው ሊባረክ በክቡር ደሙ ሊቀደስ በሚወድ በአምላካችን በእግዚአብሔር ፊት ደስ የሚያሰኘው ይህ ነው የምንለው ወገኖች። ስለዚህ እንስሳዋን ያከበረ አክብሮናል። እንስሳዋን የፈታ ፈቶናል። እንስሳዋን የመረጠ መርጦናል። እንስሳዋን የፈለገ ፈልጎናል። በዚህ መንገድም አከበረን፣ ሰበሰበን፣ ልጆቹ አደረገን፣ ዜግነቱን ሰጥቶ ዜጎች አደረገን። ወገኔ አልተመረጥኩም የምትል እንዳትኖር። አልተፈታሁም ካልክ ዛሬ ተፈታ። የእግዚአብሔር ቃል ይፈታል። መፍትሄ ከእግዚአብሔር ዘንድ ነው። የኃጢአት ሸክም እንዳይኖር በእግዚአብሔር ቤት ውስጥ ተቀምጠ እስራት ውስጥ እንዳትኖር። ነፍስ ታስራ ከሆነ ተጠንቀቅ፣ አስተውል፣ ተነሳ፣ ንስሐ ግባ፣ ከኃጢአት ተመለስ። ቤት በኩል እንደወደቅ አስብ፣ የቀድሞ ፍቅርህን አድርግ። እመጣብሃለሁ እንዳትጠፋ ነው የምለው። ያለ የሰጠው መብራትህን እንዳይጠፋ። ሃይማኖትህ መብራትህ ናት። ሃይማኖትህ ብርሃንህ ናት። ሃይማኖትህ እግዚአብሔርና እግዚአብሔር የሆነውን የምታይበት ነገር ነው። ዛሬ በዓለም እንዳትጠፋ
ብልጭልጩ የዓለም ሁኔታ አንተን እንዳይማርክ ነገ የማታገኘው ጥሌ የምትሄደው ነገር ዋስትና ሊሆን አይችልምና ዛሬ አንተን የሚያታልል ዛሬ አንተን የሚያቀርብህ ነገር ቢኖር የሚያርቅህ ነገር ቢኖር ለአንተ ዘላለማዊ አይደለምና ንቃ። ለአንቺ ዘላለማዊ አይደለምና ንቂ። ዘላለማዊ ንብረትሽ ንብረት ዘላለማዊ ሀብት እግዚአብሔር እና እግዚአብሔር የሆነው ነገር ነው። ስለዚህ እግዚአብሔር በዘላለማዊ ክብሩ ሊያከብረን፣ በዘላለማዊ መንግስቱ ሊያነግሰን፣ በዘላለማዊ ክብሩ ሊገልጠን ዛሬ ሊፈታን ይፈልጋል። ዛሬ ነፃ ሊያወጣን ይፈልጋል። መቼ ነው ነፃ የምንወጣው? መቼ ነው እስራታችን የሚፈታው? በጾም በጸሎት ያልተፈታ እስራት፣ በእግዚአብሔር ቃል ያልተፈታ እስራት፣ በንስሐ ያልተፈታ እስራት መቼ ነው የሚፈታው? መቼ ነው ወገኖች? ስለዚህ እንፈታ ያስፈልጋል። ስለዚህ ነፃ መውጣት ያስፈልጋል። ከዚህ የበለጠ ሱባኤ የለም። ከዚህ የበለጠም ቃል የለም። ከዚህ የበለጠም ያማረ የተዋበ ጊዜ የለም። ስለዚህ በሰጠን ጊዜ ዛሬ በአሁኗ ሰዓት ከእስራታችን እንፈታ። እንስሳዋን የወደደና የተናቀችዋን የመረጠ እኔና እናንተ መርጦናል። እኔና እናንተ ፈልጎናል። በክብሩ ገልጦናል። ለዚህ አበቃን። አምላካችን ያስተማረን የመከረን ምስጢሩን የገለጸልን ክብርና ምስጋና ለሱ ይግባው።